ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 6 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ቆንጂት ይታየና
እኔም ሶሎሞን አባተ ነን።
Almaz Ayana of Ethiopia wins gold in Rio and sets a new world record. 29-17 breaks the world record.
በሪዮ ኦሊምፒክ አልማዝ አያና ክብረ ወሰን ሰብራ አሸንፋለች።
ዘገባ ይኖረናል። ለ23 ዓመታት የተያዘ ዕቃ ነው የሰበረችው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰሞኑን በኦሮሚያና በአማራ ክልሎች ደረሰ ላለው የዜጎች እልቂት ኃላፊነቱ የኢህአደግ መንግሥት ነው አለ።
በመላው የኦሮሚያ ክልልና እንዲሁም በአማራ ክልል በጎንደርና በባህር ዳር ከተማዎች ለደረሰው የዜጎች እልቂት ኃላፊነቱ ከኢያዴግ መንግስት ውጪ ሊሆን አይችልም።
አቶ ገብሩ ገብረ ማርያም የመድረክ ቃል አቀባይ ናቸው የሰማናቸው።
መንግስት ህግን ማስከበር ካልቻለ፣ የዜጎችን ደህንነት መጠበቅ ካልቻለ አጠቃላይ የሚፈጠረው ስርዓት አልበኝነት ነው የሚነክሰውና በዚህ ረገድ መንግስት ኃላፊነቱን መወጣት አለበት።
አቶ መሐመድ ሰኢድ በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክተር ናቸው የሰማችኋቸው። ብሔራዊ የእርቅ ኮሚሽን እንዲመሰረት የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ጥሪ አቅርቧል።
አንድ ጥናታዊ የሆነ መስመር ሊመሰረት የሚችል ኮሚሽን ወይም የብሔራዊ እርቅ አጀንዳውን ማስፈጸም የሚችል እና ጥናቱን ወደ ተግባር ሊቀይር የሚችል አካል እንዲቋቋም ግን ጥሪ እናደርጋለን።
ዶክተር ጫኔ ከበደ የኢዴፓ ፕሬዝደንት ናቸው። በአብይ ርዕስ ዝርዝሩን ይዘን እንቀርባለን። አሁን ወደ ምሽቱ የዓለም ዜና እንለፍ። በኢትዮጵያ በተከሰተው ድርቅ የአስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በመጠኑ መቀነሱን ለዚህም ግን ከ612 ሚሊዮን ዶላር በላይ ገና እንደሚጠበቅ መንግስትና አጋሮቹ አስታውቀዋል። የበልግን ወቅት መነሻ በማድረግ የተከለሰው የሰብአዊ እርዳታ ጥያቄ ሰነድ ዛሬ ነው ይፋ የሆነው። እስክንድር ፍሬው ዝርዝሩን ይዟል።
ያለፈው ዓመት የበልግ ዝናብ መጥፋትና የክረምቱም በኤልኒኖ ምክንያት አለመምጣት ሚሊዮኖችን የእርዳታ ጥገኛ አድርጓል። በዚህ ዓመት ታህሳስ የሰብአዊ እርዳታ ጥያቄ ሰነድ ይፋ ያደረገው የኢትዮጵያ መንግስት 10.2 ሚሊዮን ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው አስታውቆ ነበር። የነርሱን ፍላጎት ለአንድ ዓመት ለማሟላት የሚጠበቀው የገንዘብ መጠንም 1.5 ቢሊዮን ዶላር እንደሆነ በሰነዱ ተመልክቷል። ዛሬ ይፋ የተደረገው ሰነድ የታህሳሱን የከለሰ ነው። ምክንያቱ ደግሞ ካለፈው የካቲት ጀምሮ የዘነበው የበልግ ዝናብ የተወሰኑትን ከተረጅነት ማውጣቱ ነው። በዚህም መሰረት 10.2 ሚሊዮን የነበረው የተረጂዎች ቁጥር ወደ 9.7 ሚሊዮን ዝቅ ብሏል። የበልጉ ዝናብ አስተማማኝ ከሆነ ከ10.2 ሚሊዮን ተረጂዎች አንድ አስረኛው ራሳቸውን እንደሚችሉ በታህሳሱ ሰነድ ተመልክቶ ነበር። እናም ከተረጅነት የወጡት ዜጎች ቁጥር ከተገመተው አነስ ያለ መሆኑን ማየት ይቻላል። የተከለሰውን ሰነድ አስመልክቶ መግለጫ ያወጣው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ አሁንም የእርዳታ እንቅስቃሴውን እስከ መጪው ታህሳስ አጠናክሮ መቀጠል እንደሚገባ አመልክቷል። እስካሁን ለአስቸኳይ ጊዜ የምግብ እርዳታ የሚሆን ከአንድ ቢሊዮን ዶላር በላይ መገኘቱን፣ ከ612 ሚሊዮን በላይ ግን ገና እንደሚጠበቅ ነው የጠቆመው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዓለም አቀፍ ትብብር ለኢትዮጵያውያን መብቶች የሚባለውና የተቋቋመው ለትርፍ ያልሆነ የፖለቲካ ወገንተኝነት እንደሌለው የሚናገረው ድርጅት ኢትዮጵያ ውስጥ የሰብአዊ እርዳታ ሥራዎችን የሚሠራው ክርስቲያናዊ ድርጅት ወርልድ ቪዥን ዩኤስኤ በረሃብ ለተጠቁ ኢትዮጵያውያን መርጃ የሚውል ገንዘብ ለመላክ የመግባቢያ ሰነድ መፈራረሙን አስታወቀ። ድርጅቱ በውጭ ሀገር የሚኖሩ ደጋፊዎችን፣ የኢትዮጵያውያን ሃይማኖታዊና ማኅበረሰባዊ ድርጅቶችን፣ አነስተኛ የንግድ ድርጅቶችና ግለሰቦችን አስተባብሮ ተጨማሪ 70 ሺህ ዶላር 1,548,244 የኢትዮጵያ ብር ማለት ነው መዋጮ ማሰባሰቡን ገልጾ ገንዘቡ በከባድ ችግር ላይ ላሉ ዜጎች መርጃ እንደሚውል አስታውቋል።
የሪዮ ኦሊምፒክ ዛሬ የሴቶቹ 10000 ሜትር ሩጫ ፍጻሜ ውድድር ተካሂዷል። በብዙዎች ዘንድ እንደምታሸንፍ በቅድሚያም ተጠብቃ የነበረችው ኢትዮጵያዊቱ አትሌት አልማዝ አያና ድል ተቀዳጅታለች። የገባችበት ሰዓትም ግሩም ነው። 29 ደቂቃ ከ17.45 ሰከንድ አስመዝግባለች። ቪቪያን ቼሪዮት ከኬንያ በሁለተኝነት ስታጠናቅቅ፣ ሌላይቱ የኢትዮጵያ ኮከብ አትሌት ዝነኛዋ ጥሩነሽ ዲባባ ሶስተኛ ወጥታለች። ሶስቱም ቀዳሚ ሯጮች የገቡት ከ30 ደቂቃ በታች ነው። ገለቴ ቡርቃ ራቅ ብላ በ8ኛነት አጠናቃለች። ዛሬም በርካታ የተለያዩ ውድድሮች ተካሂደዋል። በስካሁኑ ውጤት የሜዳሊያ ሰንጠረዡን የምትመራው ዩናይትድ ስቴትስ ነች። 16 የወርቅ፣ 12 የብርና 10 የነሐስ በድምሩ 38 ሜዳሊያዎችን እጁ አድርጋለች። ሁለተኛይቱ ቻይና 31 ሜዳሊያዎችን ያገኘች ሲሆን 11ዱ ወርቅ ነው። ሶስተኛ ጃፓን 22 ይዛለች፣ 7 የወርቅ፣ 2 የብርና 13 የነሐስ። አልማዝ አያና እንኳን ደስ ያለሽ፣ እንዲሁም ጥሩነሽ ዲባባ
ሁሉም እንኳን ደስ ያለው እንላለን። የደቡብ ሱዳን መንግስት የአምስት የቀድሞ ከፍተኛ ባለስልጣናትን ፓስፖርት መሰረዙን ዩናይትድ ስቴትስ ያሉ የሀገሪቱ ዲፕሎማቶች አስታወቁ። እንደ እርሳቸው አገላለጥ እርምጃው የተወሰደው አምስቱ ደቡብ ሱዳን የተባበሩት መንግስታት ድርጅት ሞግዚት አስተዳደር ስር እንድትውል ቅስቀሳ ሲያካሄዱ በመገኘታቸው ነው። የቀድሞዎቹ ባለሥልጣናት ደቡብ ሱዳን ውስጥ ያለው ሁከት እንዲበርድ ክልላዊ የጥበቃ ኃይል እንዲገባ የቀረበውን ሐሳብ እንደሚደግፉ አስታውቀው ነበር። በዩናይትድ ስቴትስ የደቡብ ሱዳን ኤምባሲ በውጭ የሚኖሩ ተወላጆች ጉዳይ ኃላፊ አምባሳደር ጎርደን ቡዌ የተባበሩት መንግስታት ድርጅት እንዲቆጣጠራት የሚጠይቅ ማናቸውም ደቡብ ሱዳናዊ የሀገር ክህደት ወንጀለኛ ነው ብለዋል። በውጭ ያሉ ደቡብ ሱዳናውያን ሐሳባቸውን መግለጻቸው ነው ቢባሉም አምባሳደሩ በሀገሪቱ ሕግ ወንጀል ነው ብለዋል።
የተባበሩት መንግስታት ድርጅት ጸረ ሰቆቃ ኮሚቴ ቡሩንዲ ውስጥ በውህዳኑ ቱትሲዎች ላይ የሚፈጸሙ የኃይል ተጠቃሚነት ተግባሮችና የጥላቻ ቅስቀሳዎች ወደ ፍጅት ሊያመሩ ይችላሉ ሲል አስጠንቅቋል። ቡሩንዲ ጸረ ሰቆቃ ሕግን የመተግበር አያያዟን በሚመለከት ስላደረገው ጥናትም ዘገባ አውጥቷል ኮሚቴው። ሊሳ ሽላይን ከጄኔቫ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
የተባበሩት መንግስታት ድርጅት ጸረ ሰቆቃ ኮሚቴ ለሶስት ሳምንታት ያህል ባካሄደው ስብሰባ በኩዌት በቡሩንዲና በሞንጎሊያ የቀረቡ ዘገባዎችን መርምረዋል። ኮሚቴው ከብሩንዲ የቀረበ ልዩ ዘገባንም ተመልክቷል። የኮሚቴው ሊቀመንበር ጄንስ ሞልቪግ ብሩንዲ በሀገሪቱ ስላሉ አሳሳቢ ጉዳዮች ልዩ ዘገባ እንድታቀርብ ኮሚቴው መጠየቁን ገልጸዋል። ብሩንዲ ውስጥ የሚካሄዱት ግጭቶችና የሰቆቃ ተግባሮች በፖለቲካ ላይ የተመሰረቱ ናቸው የሚሉ ዘገባዎች እንደደረሱት ኮሚቴው ጠቁመዋል። ሞድቪግ ያብራራሉ።
I would like to mention also that the Secretary General's Special Advisor on the Prevention of Genocide.
የመንግስታቱ ድርጅት ዋና ጸሐፊ ወገንና ዘር የለየ የጅምላ ፍጅት ጉዳዮች ልዩ አማካሪ ቡሩንዲ ውስጥ ወደ ዘር መጨረስ ወይም ፍጅት ሊያመራ በሚችል የመጀመሪያ ደረጃ ላይ ነው ያለ ነው ማለታቸውን ለመግለጽ ወዳለሁ። በተወሰኑ የፖለቲካ ድርጅቶችና በአንድ የዘር አባላት ላይ በተደጋጋሚ የስቃይ አድራጎት ሲፈጸም ወደ ፍጅት ሊያመራ የሚችል የመጀመሪያ ምልክት መሆኑ እንደማይቀር ለመረዳት ይቻላል።
ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት እንደሚወዳደሩ ካስታወቁ በኋላ ባለፈው ዓመት ሚያዝያ ወር ላይ በመዲናይቱ ቡጁምቡራ ሞት ያስከተለ ተቃውሞ ተካሄደ። ከዚያን ጊዜ አንስቶ 275,000 የሚሆኑ ሰዎች ወደ ጎረቤት ሀገሮች እንደተሰደዱ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁመዋል። የኮሚቴው አባል ሴባስቲያን ቱዝ የቡሩንዲ መንግስት ከባድ የሰብአዊ መብት ጥሰት ፈጽሟል፣ በተለይም የሚያሳስበው ካለምንም የፍርድ ሂደት በፖለቲካ ተቃዋሚዎች ላይ የሚፈጸሙ ግድያ ነው ብለዋል። ቱዝ እንደሚሉት ሰዎች እንዲሰወሩ ማድረግ፣ በብዛት ሰቆቃ መፈጸም፣ በሴቶች ላይ የወሲብ ጥቃት ማካሄድ ይዘወተራል። ከመንግስት ጋር የተሳሰረ የወጣቶች ሚሊሻ ግድያ፣ ሰቆቃና ሌሎች ኃይል ተጠቃሚነት ተግባሮችን ካለምንም ተጠያቂነት እንደሚፈጽም የኮሚቴው አባል ጠቁመዋል። የብሩንዲ መንግስት የከፍተኛ ደረጃ መልእክተኞች ወደ ኮሚቴው ስብሰባ ልኳል። ይሁንና በሁለተኛው ቀን ለተለያዩ አንገብጋቢ ነጥቦች መልስ እንዲሰጡ ሲጠበቁ ሳይሄዱ ቀሩ። በኮሚቴው ታሪክ እንዲህ አይነት ነገር ገጥሞት እንደማያውቅ ተገልጿል።
ናይጄሪያ ከፖሊዮ ነጻ ነች ከተባለች 2 ዓመት ልትደፍን ጥቂት ሲቀራት 2 የበሽታው ተጠቂዎች መገኘታቸውን የሀገር ውስጥ መገናኛ ብዙሃን ዘገቡ። የናይጄሪያ ጤና ጥበቃ ሚኒስትር በሽታው ተቀስቅሷል በተባለበት በቦርኖ ክፍለ ሀገር ለሕፃናት ክትባት የሚሰጡ ቡድኖች በመላክ ላይ ነን ማለታቸውን ሊደርሺፕ የሚባለው ጋዜጣ ትናንት ባወጣው ዘገባ ገልጿል።
የዩናይትድ ስቴትስ የሪፑብሊካን ፓርቲው ፕሬዝደንታዊ እጩ ዶናልድ ትራምፕ የዜና ማሰራጫዎች አባባሌን ከምር አድርገው ወስደውብኝ እንጂ እስላማዊ መንግስት ነኝ የሚለውን ቡድን መስራች ፕሬዝደንት ኦባማ ናቸው ያልኩት ለስላቅ ያህል ነው ሲሉ ተናገሩ። ትራምፕ ዛሬ በትዊተር ባወጡት ቃል ሲኤንኤን ፕሬዝደንት ኦባማና ሂለሪ ክሊንተንን የአይሲስ መስራቾች ብለሃል ብሎ ኮስተር ብሎ የሚያወራው ስላቅ አይገባውም እንዴ ብለዋል። ትራምፕ ይህ ግብዝነት የተመላበት ውንጀላቸው ከመገናኛ ብዙሃን ብቻ ሳይሆን ከራሳቸው ፓርቲ አባላትም ብርቱ ነቀፋ እያስከተለባቸው ነው። ዝርዝሩን የያዘ ሰፋ ያለ ዘገባ በመጽሔት ክፍለ ጊዜ እናቀርባለን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 6 2008 ዓመተ ምህረት ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰሞኑን በኦሮሚያና በአማራ ክልሎች ደረሰ ላለው የዜጎች እልቂት ኃላፊነቱ የኢህአደግ መንግስት ነው ብሏል። መንግስት በበኩሉ ሕግ የማስከበር ኃላፊነት እንዳለበት ገልጿል። መድረክ ጭፍጨፋ አካሂደዋል ያሏቸውን የመንግስት ሹማምንት ለፍርድ እንዲቀርቡ ጠይቋል። የደረሰው ጉዳትም በገለልተኛ ዓለም አቀፍ አካል እንዲጣራ ጥሪ አቅርቧል። መለስካቸው አማሃ ተጨማሪ አለው።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ይፋ ባደረገው መግለጫ ባለፉት 9 ወራት በኦሮሚያና በአማራ ክልሎች ውስጥ ሲካሄድ የቆየውን ህዝባዊ የተቃውሞ እንቅስቃሴ ለማስቆም መንግስት የሚወስዳቸው የግድያና የአፈና እርምጃዎች በሚመለከት መድረክ መግለጫዎችን በመስጠትና ለሀገሪቱ ጠቅላይ ሚኒስትር በቀጥታ ደብዳቤ በመጻፍ አማራጭ መፍትሄ ሀሳቦችን ጠቁመዋል ይላል። ችግሮቹም በሕገ መንግሥቱ መሠረት በሰላማዊ መንገድ መፍትሄ እንዲሰጣቸውም ጥያቄዎችን ሲያቀርብ መቆየቱን ያስረዳል። ይሁንና ይላል መግለጫው፣ አምባገነንነትን መርህ ያደረገውና የሕዝብን ሕጋዊና ተገቢ ጥያቄዎች በጦር መሳሪያ መጨፍለቅን ሙያ ብሎ የሚኩራራው ኢህአዴግ በጥፋት መንገዱ ቀጥሎበታል ይላል። የመድረክ የሕዝብ ግንኙነት ኃላፊና ምክትል ሊቀመንበር አቶ ገብሩ ገብረ ማርያም ለደረሰው ጥፋት ተጠያቂው ለምን ኢህአዴግ እንደሆነም ከመግለጫው በንባብ አሰምተዋል።
በቅርቡም ክቡር ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ጥያቄዎቹን አንግቦ ሰላማዊ ሰልፍ መውጣት መብቱ የሆነውን ህዝብ በኃይል ለመጨፍለቅ በቂ አቅም እንዳላቸው በመግለጽ መፎከራቸውን መድረክ በታላቅ ትዝብት ተመልክቶታል። የፎከሩትም አልቀረ የሰሞኑን ሀገራዊ ትርምስና የዜጎች እልቂት አስከትለው እኛም ሁኔታውን በከፍተኛ ሀዘንና ምሬት ለመታዘብ ተገደናል። ስለሆነም በመድረክ እምነት በመላው የኦሮሚያ ክልልና እንዲሁም በአማራ ክልል በጎንደርና በባህር ዳር ከተማዎች ለደረሰው የዜጎች እልቂት ኃላፊነቱ ከኢህአዴግ መንግስት ውጪ ሊሆን አይችልም።
መንግስት በበኩሉ በተደጋጋሚ እንደገለጸው በኦሮሚያና በአማራ ክልሎች እንዲሁም በሌሎች የሀገሪቱ ክፍሎች ሰሞኑን ሲደረጉ የነበሩት የተቃውሞ ሰልፎች በውጭ ኃይሎች የሚገፉ ቡድኖች የሚመሩት ባለቤት የሌላቸው ጸረ ሰላምና ጸረ ልማት ሰልፎች መሆናቸውን ነው። ስለዚህም የሕግ የበላይነትን ማረጋገጥ የመንግሥት ኃላፊነት መሆኑን በማስታወቅ እርምጃ እንደሚወስድ ሲያስጠነቅቅ ቆይቷል። በተመሳሳይ ጥያቄ ዙሪያ ትናንት ለቪኦኤ ቃለ ምልልስ የሰጡት በመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት የሕዝብ ግንኙነት ዳይሬክተር ጄኔራል መሐመድ ሰይድም ይህንን ብለው ነበረ።
መንግሥት ሕግን ማስከበር ካልቻለ፣ የዜጎችን ደህንነት መጠበቅ ካልቻለ አጠቃላይ የሚፈጠረው ስርዓት አልበኝነት ነው የሚነግሰውና በዚህ ረገድ መንግሥት ኃላፊነቱን መወጣት አለበት ለሀገር ደህንነት፣ ለሀገር ቀጣይነት እና ለሕዝቦች ሰላም ሲባል።
መድረክ ዛሬ ያወጣው መግለጫ የተለያዩ ጥሪዎችንም አቅርቧል። ከሁሉ አስቀድሞ መደረግ አለበት ያለውንም አቶ ገብሩ ገብረ ማርያም እንዲህ አንበውታል።
ኢህአዴግና መንግስቱ የህዝብ ጭፍጨፋውን በገፍ እስራቱንና ማሳደዱን ባስቸኳይ እንዲያቆም አጥብቀን እየጠየቅ በህዝባችን ላይ ጭፍጨፋ ያካሄዱና ለዚህም ትዕዛዝ የሰጡ የመንግስት ሹማምንት ለፍርድ እንዲቀርቡ ጉዳት የደረሰባቸው ወገኖች ካሳ እንዲከፈላቸውና በህዝብ ላይ የደረሰ ጉዳት መጠንም በገለልተኛ የዓለም አቀፍ አካል እንዲጣራ አጥብቀን እንጠይቃለን።
የመድረክ መግለጫ የደረሰው ጉዳት በገለልተኛና በዓለም አቀፍ አካል እንዲካሄድ ሲጠቁም በአሁኑ ወቅት ህዝባችን በነፍሱና በደሙ የከፈለው መስዋዕትነት የተባበሩት መንግስታትን የሰብአዊ መብት ኮሚሽን ዋና ኃላፊ ግንዛቤ ማግኘቱና የኢህአዴግንም መንግስት የዓለም አቀፍ አጣሪ ቡድን ሁኔታውን እንዲያጣራ ፈቃደኛ መሆን እንዳለበት ጥያቄ እያቀረቡ መሆናቸው ኢህአዴግን ሊያሳስበው የሚችል አዲስ ክስተት ነው ይላል። የኢትዮጵያ መንግስት ይህን ጥያቄ በተመለከተም ምላሹን ሰጥቷል። የኢትዮጵያ መንግስት ለዜጎቹ ኃላፊነት የሚሰማው መንግስት ነው። ስለሆነም ገለልተኛ የሆነ ዓለም አቀፍ አካልን ጣልቃ ገብነት የሚሻ ጉዳይ አይደለም ሲሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ለአልጀዚራ በሰጡት ቃል አስታውቀዋል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን በዚህ አይስማሙም።
የተባበሩት መንግስታትን የሰብአዊ መብት ጉዳዮች ኃላፊ ጥያቄ መድረክ ሙሉ ለሙሉ ይደግፏል፣ መሆንም ያለበት ነው። ስለዚህ ተገቢ ነው። የኢትዮጵያ ሕዝብ በዚህም እንደውም ሊደሰት ይገባል። ምክንያቱም እስካሁን ድረስ ያለው ተከድኖ ይብሰል፣ የሕዝብ ጉዳይ በኢትዮጵያ ውስጥ ተከድኖ ይብሰል ነው። ከዚህ አምልጦ አሁን አጋሮቹ የሆኑት የዓለም አቀፍ ተቋማትም ጥያቄ ማንሳት መጀመራቸው እሰየው። ይህ መንግስት አፍኖ መቆየት አይችልም። የጊዜ ጉዳይ ነው፣ ይወጣል መረጃ።
ከዚህ በተረፈም የዛሬው መድረክ መግለጫ ህዝቡ ለሚያቀርባቸው ጥያቄዎች መንግስት በህገ መንግስቱ አግባብ አስቸኳይ ምላሽ በመስጠት ሁኔታዎችን እንዲያረጋጋ፣ መላው የሀገሪቱ ህዝብ ለፖለቲካዊ ችግሮች የተለያዩ መፍትሄዎች የሚያቀርቡ ወገኖች ሁሉ ኃላፊነትን በተላበሰ መልክ ዘላቂ ሰላማዊና ዴሞክራሲያዊ መፍትሄ ፍለጋ የበኩላቸውን ድርሻ እንዲያዋጡ፣ መንግስት ከመድረክና ከሌሎች መግለጫው ሐቀኛ ካላቸው ተቃዋሚዎች ጋር የፖለቲካ ምህዳሩን ክፍት ማድረግን ጨምሮ ውይይትና ድርድር ያለ ቅድመ ሁኔታ እንዲጀምሩ የሚሉና ሌሎችም ጥሪዎችን አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። በሀገሪቱ ህልውና ላይ ያንዣበበውን ከፍተኛ አደጋ ለመከላከል ሁሉም ወገን በኃላፊነት እንዲንቀሳቀስ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ጥሪ ያቀረበ። ፓርቲው ዛሬ በሰጠው መግለጫ በግጭቱ ለጠፋው የሰው ሕይወትና ለወደመው ንብረት ተጠያቂዎቹን የሚለይ ገለልተኛ አጣሪ ኮሚሽን እንዲቋቋም አሳስቧል። የብሔራዊ እርቅ መድረክም እንዲዘጋጅ ጠይቋል። እስክንድር ፍሬው ዘገባ ልኳል።
በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ የጠፋው የሰው ሕይወትና የተፈጠረው አለመረጋጋት እንዳሳሰባቸው ነው ተቃዋሚዎች እየገለጹ ያሉት። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ዛሬ የሰጠው መግለጫም ይህንኑ ስጋቱን ያንጸባረቀበት፣ የመፍትሄ ሐሳቦችንም የጠቆመበት ነው። ኢዴፓ በመግለጫው እንዳስታወሰው ተቃውሞዎቹና ግጭቶቹ ከተቀሰቀሱ ጊዜ ጀምሮ መንግስት፣ ህዝቡ፣ የመገናኛ ብዙሃንና የፖለቲካ ኃይሎች በኃላፊነት እንዲንቀሳቀሱ ሲያሳስብ ቆይቷል። በዛሬው መግለጫውም ተመሳሳይ ጥሪ አቅርቧል። መነሻ የመፍትሄ ሐሳቦችን ማመላክቷል። በፓርቲው የሥራ አስፈጻሚ ኮሚቴ አባል አቶ አዳነ ታደሰ የተነበበው መግለጫ ይህንኑን ያንጸባረቀው
መንግሥት በሰው ሕይወት ላይ ጉዳት የሚያደርስ ያልተመጣጠነ የኃይል እርምጃ ከመውሰድ እንዲቆጠብ፣ የህብረተሰቡን ጥያቄ በዘላቂነት ለመፍታት እንዲንቀሳቀስ፣ በተጨማሪም በሀቅ ላይ የተመሰረተ መድረክ በመፍጠር በችግሩ ዙሪያ ከህዝቡና የተለያዩ የህብረተሰብ ክፍሎችን ከሚወክሉ ተቋማትና ድርጅቶች ጋር ለመወያየት እድል እንዲፈጠር፣ መንግስት በግጭቱ ምክንያት የታሰሩ ዜጎችን ህገ መንግስታዊና ሰብአዊ መብታቸውን እንዲጠብቅ፣ በቤተሰቦቻቸው በወዳጅ ዘመዶቻቸውና በጠበቆቻቸው የመጎብኘት መብታቸው ተጠብቆ በፍጥነት ግልጽና ነጻ በሆነ ፍትህ እንዲዳኙ፣ ያላግባብ የታሰሩ ሰዎችንም በአስቸኳይ እንዲፈታ፣ መንግስት የሚነሱ የማንነት ጥያቄዎችን የሀገሪቱን ህገ መንግስት መሰረት አድርጎ በአስቸኳይ እንዲፈታና ለዘለቄታው ግን የሀገራችንን የፌዴራል አደረጃጀትና አጠቃላይ የፖለቲካ ስርዓቱን ፈትሾ ለችግሮቹ የሚመጥን ዘላቂና አስተማማኝ መፍትሄ እንዲሰጥ፣ ይህን ግጭት ተከትሎ ለጠፋው ህይወት፣ ለደረሰው የአካል ጉዳትና ለወደመው ንብረት ኃላፊነት የሚወስደውን አካል የሚለይና የሚያጣራ ለሀቅ የሚሰራ ገለልተኛ አጣሪ ኮሚቴ እንዲቋቋምና ውጤቱንም ባስቸኳይ ለህዝቡ እንዲያሳውቅ በድጋሚ እንጠይቃለን።
የኢትዮጵያ መንግስት በጉዳዩ ላይ ያንጸባረቀ ያለው አቋም ከተቃዋሚዎቹ የተለየ ነው። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል መሐመድ ሰይድ የሰጡት አስተያየት ይህንን ያንጸባርቃል። በርሳቸው እምነት የጸጥታ ኃይሉ የተጋፈጠው ሰላማዊ ካልሆኑ ሰልፈኞች ጋር ነው።
ሰልፎቹም ሰላማዊ እንዳልነበሩ በትክክል የታየበት ሁኔታ ነው ያለው። በመሳሪያ የተደገፉ ቦምብ የሚወረወረባቸው መልእክቶቹንም ስናይ ህዝቦችን ከህዝብ የሚያጋጩ ኢትዮጵያ ብሔር ብሔረሰቦች በጋራ ያጸደቁት ህገ መንግስታዊ እውቅና ያገኘ የኢትዮጵያ ባንዲራ የማይታይበት አጠቃላይ ጊዜን፣ ቦታን፣ ሁኔታን ጭምር ማዕከል ያላደረገ ዜጎችን አደጋ ላይ በሚጥል መልኩ በሰላማዊ ሰልፍ ሰበብ የተደረጉ ሁከቶች ናቸው። አጠቃላይ ፍላጎታቸውን ስናይ ሁከቱ ወደ ማይበርድ የእርስ በርስ ግጭት እንዲያመራ፣ አጠቃላይ ህዝቡም ወደዛ እንዲገባ ከፍተኛ ፍላጎቶች ነበሩ።
ይህ አቋም ደግሞ በመንግስት የመገናኛ ብዙሃንም በተደጋጋሚ ተገልጿል። ተቃዋሚው ኢዴፓ የመንግስት የመገናኛ ብዙሃን የግሎቹና ሌሎችም ገንቢ ሚና እንዲጫወቱም በዛሬው መግለጫ ጥሪ አቅርቧል።
የግል መገናኛ ብዙሃን የህትመት ውጤቶችና በማህበራዊ ድረገጽ መረጃዎችን የሚሰጡ ድርጅቶችና ግለሰቦች የሀገራችንን ህልውና አደጋ ውስጥ ከሚከት ቅስቀሳ ተቆጥበው ለሀገራችን ዘላቂ ሰላም በሚጠቅም መልኩ ኃላፊነታቸውን እንዲወጡ፣ የመንግስት መገናኛ ብዙሃንም የአንድን ወገን አሰልቺ ቅስቀሳ ብቻ ማቅረባቸውን ትተው የሁሉም ወገን ሀሳብ የሚስተናገድበት መድረክ እንዲፈጥሩ፣
ኢዴፓ በመጨረሻም የብሔራዊ እርቅ መድረክ እንዲፈጠር ጥሪ አቅርቧል። እንዲህ አይነቱ መድረክ መግለጫው እንዳብራራው ስር እየሰደደ የመጣውን የጥላቻ፣ የመናናቅ፣ ያለመተማመንና የቂም በቀል ስሜት ለማስወገድ ይጠቅማል። የኃይል የስልጣን ሽግግርን ወደ ሰላማዊ የስልጣን ሽግግር ለመለወጥ የሚያስችል ታሪካዊ መሰረትም ይፈጥራል ብሏል። ኢዴፓ የሚያቀርበው የብሔራዊ እርቅ ሐሳብ ግን በአንዳንድ ወገኖች ከሚነሳው የተለየ መሆኑን የፓርቲው ፕሬዝዳንት ዶክተር ጫኔ ከበደ ጠቁመዋል።
ይሄንን ብሔራዊ እርቅ ይሄኛው መንግስት ወርዶ ሌላ መንግስት እንዲተካ ወይም ደግሞ በአጠቃላይ የሽግግር መንግስት ይመስረት ወደሚለው አይነት አስተሳሰብ አይደለም እኛ እየሄድን ያለ ነው። ይሄን እነዚህን ችግሮች ሊፈታ የሚችል አንድ በጋራ የሆነ ሁሉም የፖለቲካ ፓርቲዎች የሚሳተፉበት ልሂቃን የሚሳተፉበት ወክለዋለሁ የሚለው ህብረተሰብ ክፍል እስካለ ድረስ ያ ወካይ ህብረተሰብ የሚሳተፍበት ሁሉን የሚያቀፈ ተቋም በዚህ መድረክ ውስጥ አንድ ጥናት ሊያደርግ የሚችል ወይም ደግሞ አንድ ጥናታዊ የሆነ መስመር ሊመሰረት የሚችል ኮሚሽን ወይም የብሔራዊ እርቅ አጀንዳውን ማስፈጸም የሚችል እና ጥናቱን ወደ ተግባር ሊቀይር የሚችል አካል እንዲቋቋም ግን ጥሪ እናደርጋለን።
በኦሮሚያና በአማራ ክልሎች ያለውን ሁኔታ በተመለከተ ቀዳሚዎቹ ተግባራት የህዝብን ጥያቄ ማዳመጥ፣ የኃይል እርምጃን ማቆምና ያላግባብ የታሰሩትን መፍታት እንደሆነ የኢዴፓ አመራሮች ተናግረዋል። በሰው ህይወትና ንብረት ላይ የደረሰው ጉዳት በገለልተኛ አጣሪ ኮሚሽን መመርመሩም ሌላው ቀዳሚ ተግባር መሆኑን የህዝብ ግንኙነት ኃላፊው ኤርሚያስ ባልከው አብራርተዋል።
ብዙ አካባቢዎች ላይ ግጭቶች ተፈጥሯል። እነዚህ ግጭቶች ደግሞ የተለያዩ የሰዎችን ህይወት መጥፋት አስከትሏል። ስለዚህ አሁን እንደከዚህ በፊቱ ሳይሆን ችግሮቹ አሁንም ተባብሰው ከመቀጠላቸው በፊት በህብረተሰቡ ዘንድ ተቀባይነት ሊኖረው የሚችል ገለልተኛ የሆነ አጣሪ ኮሚቴ ማቋቋም መቻል አለበት መንግስት። በህብረተሰቡ ዘንድ ተአማኒነት ያለው ይህ የአጣሪ ኮሚቴ የሚወስነውን ውሳኔ ተከትሎ እርምጃዎች ሊወሰዱ የሚችሉበት ሁኔታ መመቻቸት አለበት።
በኦሮሚያና በአማራ ክልሎች የተካሄዱ የተቃውሞ ሰልፎችን ተከትሎ የደረሱ ጉዳቶችን በተመለከተ መንግስት ጥርት ያለ መረጃ አልሰጠም። የጉዳቱ መጠን ተጣርቶ በቀጣይ ይፋ ይደረጋል ሲሉ ነው የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል መሐመድ ሰይድ የተናገሩት። አጣሪ ኮሚሽን ይቋቋም እንደሆነ ግን አልጠቀሱም። የኢትዮጵያ መንግስት ካለፈው ህዳር ጀምሮ በኦሮሚያ በተካሄዱ የተቃውሞ እንቅስቃሴዎች እንደዚሁም በአማራ ክልል በቅማንት አካባቢ በደረሱ ጉዳቶች ላይ ማጣራት ማድረጉ ይታወሳል። ይህንን ያከናወነው ግን በአገሪቱ ያለው የኢትዮጵያ ሰብአዊ መብት ኮሚሽን ነው። ኮሚሽኑ ገለልተኛ ለመሆኑን የሚገልጹት ተቃዋሚዎች በሁሉም ዘንድ ተቀባይነት ያለው አጣሪ ቡድን እንዲቋቋም ይፈልጋሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ የኢትዮጵያ መንግስት ተቃውሞዎች በተካሄዱባቸው አካባቢዎች ተፈጽመዋል የተባሉ ግድያዎችን ሁኔታ ዓለም አቀፍ ታዛቢዎች ገብተው እንዲመረምሩ ይፈቅድ ዘንድ ጥሪ ማቅረባቸውን በትናንትናው ዕለት መዘገባችን ይታወሳል። ዛሬ ከኢትዮጵያ መንግስት ምላሽ አግኝተናል። የኦሮምኛ ክፍል ባልደረባችን ሶራ ሀለኬ በመንግስት ኮሚኒኬሽን ቢሮ የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የሰጡትን አስተያየት አካቶ ያጠናቀረውን ዘገባ ሰሎሞን ክፍሌ ያቀርባል።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ድንገቶቹን አስመልክቶ ለመጀመሪያ ጊዜ በሰጡት አስተያየት በኦሮሚያና አማራ ክልሎች መንግስት የኃይል እርምጃ ተጠቅሟል ተብሎ በቀረበበት ክስ ላይ ምርመራ መካሄድ አለበት ብለዋል። የእነዚያ የታወቁ አካባቢዎች ነዋሪዎችና የተቃዋሚ መሪዎች እንደሚሉት ባለፈው ሳምንት ማብቂያ ላይ በተካሄዱ ሰልፎች ላይ የጸጥታ ኃይሎች 90 ሰዎችን ገለዋል። በጉዳዩ ላይ ቢሮአቸው ከኢትዮጵያ መንግስት ባለሥልጣናት ጋር እየተወያየ እንደነበርም ጨምረው ገልጸዋል። ኮሚሽነሩ በዚሁ ጥሪያቸው ላይ በኦሮሚያና አማራ ሰልፈኞች ላይ መንግስት ጥይት የመጠቀም ጉዳይ በጥልቅ አሳስቦናል ሲሉ ትላንት የኮሚሽነሩ ቃል አቀባይ ለቪኦኤ መግለጻቸውም አይዘነጋም። የኢትዮጵያ መንግስት ለዚህ የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ግድያዎቹን አስመልክቶ ምርመራ መካሄድ አለበት ሲሉ ላቀረቡት ጥሪ ምን ምላሽ አለው? የአፋን ኦሮሞ አገልግሎት ባልደረባ ሶራ ሀላኬ ማምሻውን ያገኛቸው በመንግስት ኮሚኒኬሽን ቢሮ የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ የሚከተለውን ብለዋል።
አንዳንድ በኢትዮጵያ አካባቢዎች የተከሰቱ ችግሮች በአጠቃላይ ሲታዩ ከህዝብና ከመንግስት ቁጥጥር ውጭ የሆነ ነገር በፍጹም የለም። ከዛ ውጭ ስናይ አሁን በኢትዮጵያ ውስጥ ያለው ስርዓት በተለያየ ወቅት በአንዳንድ የሀገሪቱ ክልሎች በተለያየ ወቅት የሚከሰቱ ችግሮችን በራሱ በውስጡ የማረም አቅም ያለው ስርዓት ነው በኢትዮጵያ ውስጥ ያለው። አንዱ ይሄ ነው። ከዛ ውጪ የኢትዮጵያ ሰብአዊ መብት ኮሚሽንም በተለያየ ወቅት በአንዳንድ የሀገሪቱ ክልሎች የሚከሰቱ ችግሮችን እስከ ታች ወርዶ በመፈተሽና በማጣራት ውጤቱንም ጭምር ለህዝብ ይፋ ያደረገበትና በህግም ጭምር መጠየቅ ያለባቸው አካላት ከዚህም ከዛም ሳይል ለህዝብ ግልጽ ያደረገበት ሂደት ነው ያለው። በአጠቃላይ ግን መንግስት እንደነዚህ አይነት ማጣራቶችን የሚያካሄደው ለማንም ብሎ ሳይሆን ለራስ ዜጎች ካለው ግልጸኝነትና ተጠያቂነት ብሎም ለህዝብ ካለው አጠቃላይ ውግንና ነውና ከዚህ ጋር በተያያዘ በአጠቃላይ ለህግ የበላይነት የሚገዛና በህግ የበላይነት የሚያምን ስርዓት ነው በኢትዮጵያ ያለውና በውስጥ ያሉ ችግሮችን አይቶ ፈትሾ ለማረም አቅም ያለው መንግስትና ስርዓት ነው በኢትዮጵያ ያለውና በዛ ደረጃ አስፈላጊ ነው የሚል እምነት የለኝም እኔ።
አሃ ስለዚህ አስፈላጊ አይደለም ነው የምሉት እርስዎ? መንግስታቸው
የኢትዮጵያ መንግስት ኢትዮጵያ ውስጥ ያለው እየተገነባ ያለው ስርዓት ሙሉ አቅም ያለው ነው የሚል ነው ያለኝ።
አሃ ስለዚህ የውጭ ድርጅት የውጭ ኦብዘርቨርስ ወይንም ደግሞ የውጭ ታዛቢ አያስፈልግም በዚህ ሰዓት አያስፈልግም ነው?
በግልጽ አያስፈልግም ነው እያልኩ ያለው።
ብመረመር በውስጥ አካል ብቻ መመርመር አለበት ወይንም ደግሞ በዛው ባለው በተባበረው መንግስታት ወይንም ደግሞ ዩናይትድ ኔሽን ቡድን መመርመር አለበት ነው ወይንስ በመንግስት እነማን ናቸው በመረምሩ ይመርመር ቢባል?
እንግዲህ በሀገራችን ግልጽ የሆነ ስርዓት አለ ነው እያልኩ ያለሁት። በሀገራችንም እንዲህ አይነት ምርመራዎች አስፈላጊነታቸው ሲታመንባቸው መመርመር ያለባቸው በህግ ስልጣን የተሰጣቸው ተቋም አለ። እንደ ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ቀደምም ባደረጋቸው እንቅስቃሴዎች ተአማኒነት እና ተጨባጭነት ያላቸውን መረጃዎች እስከ ታች ጭምር ወርዶ ፈትሾ አይቶ ውጤቶቹን ጭምር ግልጽ ያደረገበትና መወሰድ ያለባቸው እርምጃዎች ምን እንደሆኑ በግልጽ ያስቀመጠበት ሁኔታ ነው ያለው። እንደ ተቋም አቅሙንም ጭምር እያሳደገ ያለበት ሁኔታ ነው ያለውና በሀገራችን በተጨባጭ የታየ የተፈተሸ አቅም አለው እያልኩ ነው።
በሌላ በኩል ሂዩማን ራይትስ ዎች የተባለው ለሰብአዊ መብቶች መከበር የሚሟገተው ድርጅት በዩናይትድ ስቴትስ ለፕሬዝደንትነት የሚወዳደሩት እጩዎች በአሜሪካና በተቀረው ዓለም ሰብአዊ መብቶች እንዲከበሩ ለማድረግ ያላቸውን አቋም ግልጽ እንዲያደርጉ ጥሪ አቅርቧል። እጩዎቹ ተወዳዳሪዎች ማለት ዶናልድ ትራምፕ እና ሂለሪ ክሊንተን በፕሬዝደንትነት ከተመረጡ ዋና ዋና የሰብአዊ መብት ጥያቄዎችን እንዴት እንደሚመለከቱ ለማወቅ ሂዩማን ራይትስ ዎች 12 ጥያቄዎችን አቅርቧል። እንደ ሩሲያና ቻይና ሁሉ የሰብአዊ መብቶችን ከሚረግጡ ሀገሮች አንዷ ኢትዮጵያ ናት ይላል የሂዩማን ራይትስ ዎች አንደኛው ጥያቄ። ሶራ ሀላኬ በመንግሥት ኮሚኒኬሽን ቢሮ የሕዝብ ግንኙነት ኃላፊ ለአቶ መሐመድ ሰይድ ይህንንም አንስቶባቸው የሚከተለውን ብለዋል።
ሂውማን ራይትስ ዎችም በለው በበርቀት ሆነው አጠቃላይ ስራ ሀገራችን የተሟላ መረጃ ሳይኖራቸው አስተያየት የሚሰጡ የተሳሳተ አቋም የሚይዙ ተቋማትን በተመለከተ ከዚህ ቀደምም እንደታየው አንደኛ የሚያስተላልፋቸው መረጃዎች ተጨባጭነት ያላቸው አይደሉም። ተጨባጭነት ያጣበት ምክንያት ምንድነው ስንል በርቀት ሆነው የተለያየ ቅሬታ ያላቸው አካላት ከራሳቸው ኢንተረስትና የግል ጥቅም ተነስተው የሚያስተላልፉላቸው ያልተጨበጡ ትክክለኛነታቸው ጥያቄ ውስጥ የገቡ መረጃዎችን ይዘው ከነዚህ መረጃዎችም ደግሞ ተነስተው ድምዳሜ ላይ ደርሰው ትክክለ ያልሆነ የሀገራችንን ትክክለኛ ገጽታ የማያንጸባርቅ መረጃዎችን ነው በየጊዜው የሚያስተላልፉትና ይሄ ሊገባን ይገባል የሚል ነገር የለኝም። የተለመደ ነው። ከዛ ይልቅ ግን ትክክለኛ መረጃ ለማግኘት ጥረት ቢያደርጉ የተሻለ ነው የሚል ስላለኝ
ክቡራትና ክቡራን አድማጮች በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የአርብ ነሐሴ 6 2008 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። በኢንተርኔት ዌብሳይታችን ላይ amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ፕሮግራሙን እየመራ ያለው ደሳለኝ መኮንን ነው። ቴክኒሻኑ ኦድሬስ ሬጅስ ነው። አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታየነን። የምሽቱ ዝግጅታችን ተጋምሷል። ቀጥለን የምናቀርበው ዓለም አቀፍ የወጣቶች ቀን እንደመሆኑ አንድ ዝግጅት ይኖረናል። ከዚያ በፊት ግን የሙዚቃ አረፍት እናደርጋለን። ፍቅር አዲስን ይዘንላችኋል።
ከምሽቱ 3 ሰዓት ከ34 ደቂቃ ሆኗል። አሁን ወደ ተከታዩ ዝግጅታችን እናልፋለን። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
ዛሬ የተባበሩት መንግስታት ድርጅት ዓለም አቀፍ የወጣቶች ቀን ነው። ዕለቱን ምክንያት በማድረግ ጋቢና የወጣቶች ፕሮግራም አዘጋጃችን ሄኖክ ሰማእግዜር በዓለም ዙሪያ ወጣቶችን የሚመለከቱ ጉዳዮችን በማንሳት በፌስቡክ አነጋግሯቸዋል። መስመሩን ለወጣቶች
በቅድሚያ ወደ አዲስ አበባ ልሂድ። ሚካኤል መስመር ላይ አለ?
አለሁ። ሄኖክ
ተሳፈር፣ ግባ። እንግዲህ የጋቢና ጉዟችንን እንቀጥል።
እሺ
እንግዲህ የዛሬ 2 አመት በማንዴላ ዋሽንግተን የመሪዎች መርሃ ግብር ተካፍለ ነበረ። ወደ ኢትዮጵያ ተመልሰ ደግሞ የምትሰራቸው ግሩም ግሩም ስራዎች አሉ። ንስር ማይክሮ ፋይናንስ፣ እስኪ ራስን አስተዋውቀን የምትሰራውን ስራ ባጭሩ ንገረን።
እሺ፣ እንግዲህ አንተ እንደጠቀስከው ስሜ ሚካኤል አዲሱ ይባላል። የምኖረው እዚህ አዲስ አበባ ነው። ሙያዬ በፋይናንስ እና በቢዝነስ ኤሪያ ለረጅም ጊዜ በኮንሰልታንትነት ሰራ ነበር ወይም በአማካሪነት። ከዛ ግን በፈረንጆች 2013 ላይ በፈረንጆች አቆጣጠር ማለት ነው፣ ለተለያዩ ቢዝነስ ተቋማት ብዙ ጊዜ አንዱ ቻሌንጅ ሆኖ የምናየው የገንዘብ አቅርቦት ችግር ስለሆነ ያንን ችግር ለመፍታት ይጠቅማል ብለን የሚያሰብነውን አንድ ንስር ማይክሮ ፋይናንስ የሚባል የገንዘብ አገልግሎት ተቋም አቋቁመን አሁን ስራ ከጀመርን ኦልሞስት 2 አመት ሆኖናል። በዋናነት እሱ ላይ እና በተጓዳኝ ደግሞ የተለያዩ የቢዝነስ እና የፋይናንስ ኮንሰልተንሲ ስራዎችም አንዳንድ ትንንሽ ቢዝነሶችም ደግሞ ራሴ ራን በማድረግ እገኛለሁ።
እንግዲህ ሌላም እንግዳ አለችን። አሁን ለጊዜው ኒውዮርክ ነው ያለችው፣ የዘንድሮ ማንዴላ ዋሽንግተን መርሃ ግብር ተሳታፊ ናት። ሚልሃ ደስታ። ሚልሃ እንዴት ነሽ?
ሰላም ሄኖ፣ ደህና ነኝ።
በቅድሚያ እስኪ የምትሰሪውንም ስራ ስግል።
እንግዲህ የምሰራው የአካባቢ ጥበቃ ጉዳዮች ላይ ነው። በአሁኑ ጊዜ የምሰራው የአቃቂ ወንዝን ማጽዳት ስራ ላይ ነው። ከኤንጂኦ በኩል ሆኜ ነው የምሰራው። አዲስ ኤንጂኦ ወይም ፕሮጀክት ከፍተን አቃቂ ወንዝን ለማጽዳት ጉድጉድ እያለ ነው። እንግዲህ አቃቂ ወንዝ እንደሚታወቀው በጣም የተበከለ ወንዝ ነው። የተለያዩ የጤና ችግሮችን ያስከትላል ያ ወንዝ መበከሉ። እንዲሁም ደግሞ ያ ወንዝ ደግሞ ማጽዳት ፕሮሰሱና ሲጸዳም ደግሞ የተለያዩ እድሎችን የቢዝነስም ሆነ የተለያዩ እድሎችን ለህብረተሰቡ ይከፍታል። ያንን በማሰብ ነው ይህን ስራ የምንሰራው።
ያው እንግዲህ ከዚህ በፊትም ስንነጋገር ሚልሃ፣ የአቃቂ ወንዝን በተመለከተ በርካታ ጥናቶች መደረጋቸውን ግን ማህበረሰቡን በተለይ ትንንሽና አነስተኛና ጥቃቅን የንግድ ተቋማት በዚህ አካባቢ ጥበቃ ውስጥ እንዲሳተፉና ከንግድ ስራቸው ጋር አንድ ላይ እንዲያደርጉት ከስራ ፈጠራ ጋር የተያያዘ መንገድ ግን ተቀይሶ አያውቅምና እሱን እስኪ እንመልከት በሚል ነው ወደ ስራ የገባችሁት እንደነገርሽኝ ከሆነ። በምንድን ነው እንደው የሚለየው? አሁን ይህንን ዝርዝሩን ወይ ላላደመጡ ወይ ላልተረዱት እስኪ አስረጅን። ምንድን ነው ልዩ የሚለየው? ምንድን ነው ከጥናት አልፎ ወደ ስራ መግባቱ?
እንግዲህ እስካሁን ድረስ አቃቂ ወንዝ ላይ ፕሮጀክት ተብሎ አቃቂን እናጣው የሚል አይነት ፕሮጀክት እኔ እስከማውቀው ድረስ ስራ ላይ የዋለ ፕሮጀክት የለም። የተቀረጹ ፕሮጀክቶች አሉ፣ ግን ወደ ስራ ላይ ለማዋል አልበቁም። ስለዚህ አሁን መጀመሪያ የምንፈልገው እዛ አካባቢ የሚኖረውን ማህበረሰብ ኑሮውን ማሻሻል፣ የሚጠቀሙትንም ውሃ የተሻለ ውሃ መስጠት፣ እንዲሁም ደግሞ የተለያዩ የቢዝነስ መንገዶችን መክፈት ነው እና ከነዚህ ቢዝነሶች አንዱ ያው እዛ አካባቢ ብዙ ገበሬዎች አሉ። ያንን ውሃ እየተጠቀሙ ምርት የሚያመርቱ ገበሬዎች አሉ። ከእነሱ ጋር መስራት ነው አንደኛው። ሌላው ደግሞ አቃቂ ወንዝ በሚጸዳበት ጊዜ የተለያዩ አይነት ለምሳሌ ሬስቶራንቶችም ሆኑ የተለያዩ አይነት የመዝናኛ ቦታዎች ሊከፈቱ ይችላሉ። ስለዚህ እንደሱ አይነት መንገዶችን ማመቻቸት ይሆናል። ሌላው ደግሞ ከትልልቅ ኢንዱስትሪ ጋር መስራትም ያቀድነው ነገር ምንድን ነው፣ አንዳንድ ትልልቅ ኢንዱስትሪዎች ወደ ቆሻሻቸውን ወደ አቃቂ ወንዝ ውስጥ ይጨምራሉ። ስለዚህ ያንን ከማድረግ በተለያየ መንገድ ቆሻሻዎችን ወደ አቃቂ ሳይሆን መልሶ ለራሳቸው ለኢንዱስትሪ መልሶ የመጠቀም ስራዎችን እንዲሰሩ ያለውን ሕግ በመከተል እንድፈን ስራዎችን እንዲሰሩ ኢንከረጅ ማድረግ ነው።
ሚካኤል ወደ አንተ ልምጣ። በተለይ ጥቃቅንና አነስተኛ እንዲያውም መካከለኛ የንግድ ድርጅቶች የሚያስፈልጋቸውን የገንዘብ ክፍተት ተመልክተ ነው ችግሩን እንዴት አየኸው? እሱን ደግሞ የራስህ እልባት ልታበጅለት እንዴት ስራ እንደጀመርክ ንገረን።
እንግዲህ ከኔ በኩል ምንድን ነው መጀመሪያ በአጠቃላይ ይሄ የአነስተኛ የገንዘብ ተቋማት የሚለውን ነገር ከረጅም ጊዜ በፊት እንዲሁ የመመረቂያ ጽሑፍ በማዘጋጅበት ጊዜ ነው ለመጀመሪያ ጊዜ እንዲሁ ባንግላዴሽ ውስጥ ሌላ ሀገር እንዴት በገጠር ቦታ የሚገኙ በተለይ ደግሞ በድህነት ውስጥ ያሉ ሴቶችን እንዴት ባንክ መጠቀም አይችሉም፣ ለምን ማስያዣ የላቸውም፣ ስለዚህ እነሱ እንዴት የራሳቸውን ማህበር ተጠቅመው ወደ ባንክ ወደ ገንዘብ አገልግሎት እንደመጡ ስናነብ ከጓደኛዬም ጋር እንዲሁ በዛ ኤሪያ ላይ ስንሰራ እኛ ጋር ደግሞ ሲመጣ አንድ ብዙ አማራጭ የገንዘብ አገልግሎት ማግኛ ብዙ የለም። ለዚህ ነው ሰው በራሱ አንዳንዴ እቁብ ከዛ ሌሎች አማራጮችን እየተጠቀመ ንግድ ስራ የሚጀምረው ወይም ያስፋፋውና በኋላ ግን ቀስ በቀስ በመንግስትም በኤንጂኦም በኩል ወደ 30 የሚጠጉ የማይክሮ ፋይናንስ የማነስተኛ የገንዘብ ተቋማት ተቋቁመዋል። ግን ብዙዎቹ ስናያቸው ልክ እንደዚህ በኤንጂኦ መልክ በእርዳታ ገጠር አካባቢ ላሉ ጥቃቅን የሆኑ ብድሮችን ነበር በብዛት ሲሰጡ የነበረው እና እኔ በዙሪያዬም ያሉ የኔም ጓደኞች ትንሽ ከመሬት ተነስተዋል። በሆነ ከዘመድም ይሁን ከራሳቸው በተለያየ መልኩ ተነስተው ስራውን ጀምረውት ግን የሚፈልጉት የገንዘብ መጠን ማደግ ሲጀምር እንግዲህ ያው ማደግ ስንል አንጻራዊ ነው ግን ሪሌቲቭሊ እንደዚህ ከ50 ሺህ ወደ 100 ሺህ ከፍ ያለ ሲሄድ በብዛት ገበያ ላይ ያሉት የገንዘብ ተቋማት እነዚህ ማይክሮ ፋይናንስ የሚባሉት እዛ ደረጃ አልደረስንም እያሉ ይመልሷቸዋል። ወደ ባንክ ሲሄዱ ደግሞ ባንክ ጋር ብንሄድ 50 ሺህ 100 ሺህ 200 300 ብንል ብዙም አፒታይቱ የለም ከባንክ በኩል እንዲህ አይነት ብድሮችን ለመስጠት። ለምን እንስ ራሱ ቢሉ የባንክ ክራይቴሪያ ቋሚ ንብረት ቤት ሊኖር ይገባል በብዛት። ስለዚህ ኦልሬዲ ቤት አለ ማለት በኢትዮጵያ ሁኔታ ካየ ነው ሚሊዮነር ነው ማለት ነው። ያንስ እንደው ከአንድ ሚሊዮን በታች የሚያወጣ ቤት ሲስደስ የለም። ስለዚህ መሀል ላይ ያሉ ሰዎች በምን መልክ አድሬስ መደረግ ይችላሉ ብለን ስናስብ ለምን ህግ ይፈቅዳል ትንሽ የካፒታሉ መጠኑ መነሻውን ብቻ ከፍ ማድረግ ነው የሚያስፈልገው። በዛ መልኩ ቢያንስ ቢያንስ እኛ እንደው ከ50 እስከ 100 ሺህ ብር በመስጠት እንጀምርና በሂደት እያደገ የሚሄድ አይነት አገልግሎት መስጠት ለምን አንጀምርም ብለን ዛሬ 3 አመት አካባቢ ለመጀመር አሰብን። ግን ያኔ ደግሞ እኛም እንግዲህ ወጣት ነው ሚኒመም በህጉ ያኔ የሚጠየቀው 2 ሚሊዮን ብር ነበር ለማቋቋም እሱም የለንም። እኛ ደግሞ 2 ሚሊዮን ብር ቢሆን መስጠት የምንችለው ብድር አሁን ተመልሶ ትንሽ ስለሚሆን ሚኒመም 10 ሚሊዮን ብር ይዘን እንጀምራለን። ግን እኛ እንኳን 10 ሚሊዮን ያው 100 ሺህ ብርም አልነበረንምና በዛ ሰዓት ምን አረግን ለምን አክሲዮን አንሸጥም በሚል ለፐብሊክ ሚዲያም እያስተዋወቅን የራሳችን ኔትወርክ በመጠቀም ወደ 14.7 ሚሊዮን ብር የሚጠጋ የተፈረመ ካፒታል ከዚህ ውስጥ በአሁኑ ሰዓት ደግሞ ከ12 ሚሊዮን ብር በላይ የተከፈለ ሆኖ አሁን ኦልሞስት 2 አመት አካባቢ የሆነው ነው ስራ ከጀመረ። ያንን ግሩፕ አድሬስ የሚያደርግ ሚዲየም ሳይዝ የሆነ ብድር እንሰጣለን። ከታች በጣም ዝቅ ያላለ ወደ ላይም ደግሞ ከፍ ያላለ መሀል ላይ ላሉት የብድር አገልግሎት እየሰጠን ነው። ብዙ ጊዜ አጭር ጊዜ ብድር ነው የምንሰጠው። በሂደት ግን ለጀማሪ ኢንተርፕረነሮችም ለሌሎችም የሚሆን ረዘም ያለና የኮላተራል ሪኳየርመንቱም የማስያዣውም ቀነስ ያለ አይነት ብድር ለመጀመር እያሰብን ነው።
በጣም እናመሰግናለን። እንግዲህ ጊዜያችን እያለቀ ነው። በጣም ባጭር ባጭሩ የምትመልሱት አንድ ጥያቄ ላንሳላችሁና ውይይታችንን እንጨርሳለን። ሚካኤል ባንተ ልጀምር። ከሩቅ ከአዲስ አበባ ስለሆንክ አንድ ሰው ስራ ፈጣሪ ለመሆን ከሚያስፈልጋቸው እንደ ወሳኝ ሁለት ነገሮች ምን እንደሆኑ በጣም ባጭሩ ቃላቶች ሊሆኑ ይችላሉ?
እንግዲህ ያው ስራ ፈጣሪ ተብሎ ዲፋይን ማድረግ አይቻልም። በቃ እነዚህ ነገሮች ከተሟሉ ስራ ፈጣሪ ነህ፣ እነዚህ ከሌሉህ ግን በቃ ስራ መፍጠር አትችልም ወይም ራስ ቢዝነስ መጀመር አትችልም የሚባል ነገር ባይኖርም እኔ በግሌ እንዳየሁትና በየቀኑ ደግሞ እኛ ጋር ከሚመጡት አብዛኞቹ ስራ ፈጣሪዎች እንዳየሁት ከሆነ የመጀመሪያው ነገር ቪዥን፣ በቃ የምትሰራው ነገር
ራዕይ ያስፈልጋል።
አዎ ራዕይ ማለት ነው። አንድ ያየኸው አይነት ክፍተት ይኖራል። ይሄ እንዲህ አይነት ችግር አለ፣ ክፍተት አለ። ያ ክፍተት ደግሞ እኔ በዚህ መልክ አገልግሎትም ከሆነ አገልግሎት፣ ምርትም ከሆነ ደግሞ ምርት አምርቼ ልሞላው እችላለሁ ብለህ የሆነ ራዕይ ከታየህ ያ ነው የመጀመሪያው ነገር። ዝም ብለህ ከሆነ ሰው ኮፒ አድርገህ የምትጀምረው ነገር ከሆነ ለእኔ ያ ስራ ፈጣሪነት ወይም ኢንተርፕረነርሺፕ አይባልም። ለምን ማንም ሰው ኮፒ አድርጎ መቀጠል ይችላል።
ወደ ሚልሃ ልሂድ። አሁን ጊዜያችን በጣም አጭር ነች። በጣም ባጭሩ ሚልሃ በስራ መፍጠርም ሆነ ነገሮችን ለመለወጥ ከሚያስፈልጉ እንደ ሁለት ነገሮች አጠር አድርገሽ የምታያቸው?
እሺ፣ ያው ሚካኤል እንዳለው ብዙ ነገሮች አሉ። አንድ ወይ ሁለት የምትለው ነገር የለም። ግን እኔ ካለሁበት ሴክተር ሳስበው ያለውን ችግር እንደ አንድ ችግር ስታይ ስመለከተው እንደ ኦፖርቹኒቲ መውሰድ እና ያንን ችግር ለመፍታት ምን አይነት ስራ መፍጠር እችላለሁ ብሎ ማሰብ የምትችል አይነት ሰው ከሆንክ ልትፈጥር እችላለህ። አንድ ዌስት ማኔጅመንትን ብንወስድ ለምሳሌ፣ ዌስት ማኔጅመንት በጣም ከትንንሽ አንስቶ እስከ ትልልቅ ቢዝነስ መሆን የሚችል ነው። ከተለያዩ አይነት ዌስቶች ፈርቲላይዘር መፈጠር ይቻላል፣ ፕላስቲክ ፔለት መፈጠር ይቻላል። ስለዚህ ከትንሹ አንስቶ እስከ ትልልቁ አይነት ቢዝነስ መስራት ይቻላል። ስለዚህ ከችግር ወደ ሶሉሽን መምጣት አይነት አስተሳሰብ ሊኖር ይችላል።
በጣም ጥሩ፣ እናመሰግናለን። እንግዲህ ዛሬ የተወያየ ነው።
ክቡራትና ክቡራን አድማጮች በቪኦኤ አፍሪካ በጋቢና ፕሮግራም የተላለፈላችሁ ይህ ዝግጅት ከምሽቱ 2:30 እስከ 3:30 ድረስ በቀጥታ በፌስቡክ ሲተላለፍ ነበረ። ሃሽታጉ ቪኦኤ ያሊ ነበረ። አሁንም መከታተል ትችላላችሁ። ፌስቡክ ላይ ይገኛል ሙሉ ውይይት። ቀሪ ዝግጅት በሌሎች ዝግጅቶቻችን ይካተታል።
ፕሮግራማችን ይቀጥላል። ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዜጎቿን ደህንነት መጠበቅ የኢትዮጵያ ኃላፊነት ነው ሲሉ ሚኒስትር ጌታቸው ረዳ መናገራቸው ተገለጸ። ከፕሬዝደንት ኦባማ ጉብኝት አንድ ዓመት በኋላ ኢትዮጵያ ችግር ተፈጥሮባታል ተባለ። በደቡብ አፍሪካ የለውጥ ምርጫ ተደረገ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የአልጀዚራ ድረገጽ ላይ የወጣ ዘገባ ኢትዮጵያ ውስጥ ሲካሄዱ በቆዩት ተቃውሞዎች የተፈጸሙትን ግድያዎች ለመመርመር ዓለም አቀፍ ታዛቢዎች እንዲገቡ የተባበሩት መንግስታት ድርጅት ያቀረበውን ጥሪ ኢትዮጵያ አልተቀበለችውም ይላል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ጌታቸው ረዳ የተባበሩት መንግስታት ድርጅት እንደዚህ አይነት አመለካከት ቢይዝ መብቱ ነው፣ ይሁንና የህዝብን ደህንነት የመጠበቁ ኃላፊነት የኢትዮጵያ መንግስት ነው ሲሉ ትላንት ተናግረዋል ይላል አልጀዚራ ድረገጽ ላይ የወጣው ጽሑፍ። አቶ ጌታቸው ረዳ ይህን ያሉት የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን ኮሚሽነር ዛይድ ራአድ አልሁሴን ባለፈው ሳምንት ማብቂያ ላይ በኦሮሚያና በአማራ ክልል ቢያንስ 90 ሰዎች ተገድለዋል በሚለው ወሬ መሰረት ዓለም አቀፍ ታዛቢዎች ገብተው እንዲመረምሩት ያቀረቡትን ጥሪ መሰረት በማድረግ ነው። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ ከቅርብ ጊዜያት ወዲህ በአንዳንድ የኢትዮጵያ ክፍሎች ስለተከሰቱ ተቃውሞዎች ሲያትት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢትዮጵያን ከጎበኙ አንድ ዓመት በኋላ እየታመሰች ነው ይላል። አዲስ አበባ መስቀል አደባባይ ላይ 500 የሚሆኑ ሰዎች ተሰባስበው ጸረ መንግስት መፈክር ማሰማት እንደጀመሩ ፖሊሶች እየደበደቡ አፍሰው ወስደዋቸዋል ይላል። በሌሎች ቦታዎች ግን የሰብአዊ መብት ቡድኖችና ተቃዋሚዎች እንደሚሉት በርካታ ሰዎች ተገድለዋል። መንግስት ባለፈው ሳምንት ማብቂያ ላይ የኢንተርኔቱን አገልግሎት በመዝጋቱ በኦሮሚያና በአማራ ክልሎች የነበረውን የግጭት መጠን የታወቀው ባለፈው ሰኞ ነው ሲል የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። ኢትዮጵያ ከአንድ ዓመት በፊት ከፕሬዝደንት ኦባማ ጉብኝት በኋላ የዓለም ትኩረት ስባ ቆይታለች። ለአስርተ ዓመት ያህል ባሳየችው የድርብ አሃዝ እድገትና አደገኛ በሆነው የአፍሪቃ ቀንድ አካባቢ ሲታይባት በቆየው የሚያስቀና መረጋጋት በዓለም ደረጃ ስትሞገስ ቆይታለች። አሁን ግን ወደ 100 ሚሊዮን የሚጠጋ የህዝብ ብዛት ያላት ሀገር የእድገት መጠን በግማሽ እንዲቀንስ ባደረገ አስከፊ ድርቅ አልፋለች። በኦሮሚያና በአማራ ክልሎችም ተቃውሞዎች ተካሂደዋል በማለት ድረገጹ ዘግቧል። ዘገባው አያይዞም የሀገሪቱ መንግስት በበኩሉ ሁኔታዎች በቁጥጥር ስር መሆናቸውን ባለፈው ሰኞ ገልጿል። የተቃውሞ ሰልፍ ሙከራውን ያስተባበሩት በቅርብና በሩቅ ያሉ የውጭ ጠላቶች በሀገር ውስጥ ካሉት ጋር በመተባበር እንደሆነ መንግስት ማስገንዘቡን ጠቁመዋል። የኦሮሞ ፌዴራሊስት ኮንግረስ የተባለው ተቃዋሚ ድርጅት ሊቀመንበር ዶክተር መረራ ጉዲና እነሱ በድሮው መንገድ ሊገዙ ይፈልጋሉ፣ ህዝቡ ደግሞ በድሮው መንገድ አንገዛም እያለ ነው ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። አዲስ አበባ ያደገችና እየሰፋች ስትሄድ የውጭ መዋለ ንዋይ አፍሳሾች ደግሞ መግባት ሲጀምሩ መሬት ከኦሮሚያ አካባቢ ይወሰድ ጀመር። ሰዎች በሙስና አስተዳዳሪዎችም ይማረሩ ጀመር። ፍትህ በማጣትም ተቃውሞ ማካሄድ ጀመሩ ይላል ጽሑፉ። የመንግስት ምላሽም ከባድ ነበር። ባለፉት 7 ወራት ውስጥ በተካሄዱት ተቃውሞዎች ቢያንስ 400 ሰዎች ተገድለዋል ይላል ሂማን ራይትስ ዋች። የኢትዮጵያ የሰብአዊ መብት ካውንስል ደግሞ 173 ሰዎች እንደተገደሉ ይገልጻል። ባለፈው ወር በጎንደር ከተማ ተቃዋሚዎችን ለማሰር የተደረገ ሙከራ የሁለት ቀናት ሁከት አስከትሏል። በግጭቱ 11 የጸጥታ ኃይሎችና 5 ሲቪሎች ተገደሉ። ከሁለት ሳምንታት በኋላ ደግሞ በ10 ሺዎች የሚቆጠሩ ሰዎች መንግስት የሚፈጽመውን ጭቆና በመቃወምና የመሬት ጥያቄ በማንሳት ሰላማዊ ሰልፍ አካሂደዋል። በአማራ ክልል ተቃውሞ ያካሄዱት ሰዎች ከኦሮሞ ህዝብ ጋር አንድነታቸውን ገለጹ ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ገልጿል። ኒውዮርክ ታይምስ ጋዜጣ በበኩሉ በደቡብ አፍሪቃ የተደረገ የለውጥ ምርጫ በሚል ርዕስ ባወጣው ጽሑፍ ደቡብ አፍሪቃ ውስጥ ባለፈው ረቡዕ በተደረገው ምርጫ የኔልሰን ማንዴላ ፓርቲ የሆነው የአፍሪቃ ብሔራዊ ኮንግረስ እንደ አውሮፓ አቆጣጠር በ1994 ዓ.ም ዘረኛ የነጮች ስርዓት ካከተመበት ጊዜ አንስቶ የከፋ ውጤት እንዲያገኝ አድርጓል ይላል። የአሁኑ ምርጫ ደቡብ አፍሪቃ ውስጥ ከ3 ዓመታት በኋላ ብሔራዊ ምርጫ በሚካሄድበት ወቅት አብይ የፖለቲካ ለውጥ ሊኖር እንደሚችል ማመልከቱን ጽሑፉ ገልጿል። 26 ሚሊዮን የሚሆኑ ደቡብ አፍሪቃውያን ለመምረጥ ተመዝግበዋል። ይህም ከምን ጊዜም የበዛ ቁጥር ነው። የአፍሪቃ ብሔራዊ ኮንግረስ በወቅቱ በተካሄደው የአካባቢ አስተዳደሮች ምርጫ 54 ከመቶ በማግኘት ለትንሽ የብዙሃንነት ቦታ ለመያዝ የበቃው በገጠሮች አካባቢ ባለው ድጋፍ መሰረት እንደሆነ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ያወሳል። ከ5 ዓመታት በፊት ግን 62 ከመቶ አግኝቶ እንደነበር ጽሑፉ አክሏል። በጆሃንስበርግና በመዲናይቱ ፕሪቶሪያ የብዙሃንነት ቦታውን ሊያጣ ነበር። ለዚህም በአብዛኛው ተጠያቂ የሚሆኑት ፕሬዚደንት ጃኮብ ዙማ ናቸው ይላል ጽሑፉ። በገጠር የሚገኘውን የግል መኖሪያ ቤታቸውን አድሶ ለመገንባት በሚሊዮኖች ዶላር የሚቆጠር የመንግስት ገንዘብ ተጠቅመዋል። ዘመዶቻቸውንና ወዳጆቻቸውን ለከፍተኛ የስልጣን ቦታ ይሰይማሉ ይላል ጽሑፉ። ደቡብ አፍሪቃ ከዘረኛ የነጮች አገዛዝ ከተላቀቀች ከ20 ዓመታት በላይ ቢያልፉም አሁንም የእኩልነት ጉድለት ስር እየሰደደ ነው። የሀገሪቱ ጥቁሮች ባጣ በነጣ ድህነት ነው የሚገኙት። የትምህርት ቤቶች ጥራት እየወረደ ነው። ከ1/4 በላይ የሚሆኑት የሀገሪቱ ዜጎች ስራ አጦች ናቸው። መራጮች ፕሬዚደንት ዙማን የቀጡት በትውልድ ከተማቸው እንካድላም ጭምር ነው። እንካድላ ውስጥ የአፍሪቃ ብሔራዊ ኮንግረስ የኢንካታ ነጻነት ፓርቲን ሊያሸንፍ አልቻለም ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ጽሑፉ አያይዞም በርካታ ጥቁር ደቡብ አፍሪቃውያን በአሁኑ ወቅት ሙሲ ማይማኔ በተባሉ ጥቁር ፖለቲከኛ የሚመራውን የነጮች ፓርቲ ተደርጎ የሚታየውን የዲሞክራሲያዊ ውህደት ፓርቲን እንደመረጡ አውስቷል። ዲሞክራሲያዊ ውህደት የተባለው ድርጅት ተጠያቂነት ያለውና ውጤታማ መንግስት እንዲኖር አደርጋለሁ የሚል የምርጫ ቅስቀሳ በማድረግ 26 ከመቶ የሚሆን ድምፅ ለማግኘት መቻሉን ጽሑፉ ጠቁሟል። የኢኮኖሚ ነጻነት ታጋዮች ፓርቲ የተባለው ግራ ዘመም ድርጅት የሀገሪቱ ማዕድኖችን ማገር አሁንም በነጮች እጅ ያለውን አብዛኛውን የሀገሪቱ መሬት ለጥቁር ዜጎችም ለማጋራት የሚጥር ሲሆን 8 ከመቶ ድምፅ ብቻ ነው ያገኘው። ይሁንና አንድም የፖለቲካ ፓርቲ የብዙሃንነት ቦታ ባልታየበት ሁኔታ በክልላዊ አስተዳደሮች የጥምረት ኃይል በመፍጠር አብይ ሚና እንደሚጫወት ይታመናል። የጥቁር ወጣቶች ድጋፍም እያገኘ ነው ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ለመንግስት ተጠያቂነትና ግልጽነት መርህ ከፍተኛ ዋጋ ትሰጣለች በማለት የአሜሪካ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሰራተኛ ጉዳይ ረዳት ሚኒስትር ማይክል ኮዛክ ባለፈው ሐምሌ ወር ለአሜሪካ ሀገሮች ድርጅት ያሰሙትን ንግግር በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በመላው የምዕራቡ ክፍለ ዓለም አሁን በጣም ወቅታዊ በሆነና ታይቶ በማይታወቅ ደረጃ በስልጣን የባለጉ ለፍርድ ሲቀርቡ ጋዜጠኞች ተጠያቂነት የማይሰማቸውን ሲያጋልጡና ዜጎች በሰላማዊ ሰልፎች ሙስናን ሲቃወሙ ይታያል ብለዋል። በላቲን አሜሪካ ለምሳሌ ሕፃናትን ሊመግብ፣ ትምህርት ቤቶችን ሊገነባ፣ መዋቅሮችን ሊያሻሽል የሚችል በሚሊዮኖች የሚቆጠር ገንዘብ በሙስና እንደሚዘረፍ ዜጎች ያውቃሉ። ሙስና የኢኮኖሚ እድገትን ያቀጭጫል። በአንድ ሀገር አንዱን ከበርቴ ሌላውን ያጣ የነጣ ደሃ በማድረግ ሕዝብን ያበላልጣል። ሙስና የተደራጀ የወንጀል ስራን ያበረታታል። ለአንድ ሀገር አለመረጋጋትን ይፈጥራል። የሰብአዊ መብት ጥሰቶችን ይደግፋል፣ ያበረታታል ይላል ርዕሰ አንቀጹ። ስለዚህም ነው በምዕራቡ ክፍለ ዓለም ዙሪያ ሕዝቦች የተሻለ አስተዳደር ያለህ ብለው ተደራጅተው የሚጠይቁት። በዲሞክራሲያዊና በሰላማዊ መንገድም ለውጥ ማምጣት እንደሚችሉም እየተገነዘቡት ነው ብሏል። ርዕሰ አንቀጹ እንዲህ ሲል ይቀጥላል። የግልጽ አስተዳደር አጋርነት በሚባለው አካል አማካይነት መንግስታት ለተጠያቂነትና ለግልጽነት በቁርጠኝነት እንደሚሰሩ ለሕዝቡ ሊያሳዩበት ችለዋል። ይህንን ታሳቢ በማድረግ ዩናይትድ ስቴትስ ሆንዱራስ ውስጥ የሲቪሉ ማህበረሰብ ድርጅቶች የጸረ ሙስና እንቅስቃሴያቸውን ከጊዜ ወደ ጊዜ በማጠናከር የሕዝቡን ድምፅ አጉልተው እያሰሙ መሆኑን ትደግፋለች ካለ በኋላ ርዕሰ አንቀጹ የአሜሪካ ሀገሮች ድርጅት ኦኤኤስ ሆንዱራስ ውስጥ ሙስናንና በወንጀል አለመጠየቅ እንዲወገድ የሚሰራ ተልእኮ ማቋቋሙ ዩናይትድ ስቴትስን አስደስቷታል ብሏል። ዩናይትድ ስቴትስ ይህንን መርሃ ግብር ለማገዝ 5.2 ሚሊዮን ዶላር ማዋጣቷንም ገልጾ ይህ እርዳታ ሆንዱራስ ውስጥ ስር የሰደዱ የሙስና መረቦችን ለመታገልና የሕግ የበላይነት እንዲሻሻል ትልቅ አስተዋጽኦ እንደሚያደርግ አብራርቷል። በጓቴማላም የሚመሰገኑ ጥረቶች ተካሂደዋል ይላል ርዕሰ አንቀጹ ሲቀጥል። በዚያች ሀገር በወንጀል አይጠየቂነትን የሚታገለው የተባበሩት መንግስታት ድርጅት ኮሚሽን ሙስናንና በጥፋት አለመጠየቅን መዋጋቱን ቀጥሏል ካለ በኋላ የሕግ የበላይነት ማስከበር አቅሟን ለማጎልበትም እየሰራ መሆኑን ገልጿል። ይህ ኮሚሽን የሕግ የበላይነት ጉዳዮች ሁነኛ ጠበቃ በመሆኑና የፍትህ ስርዓት ለውጦች ዋና አንቀሳቃሽ እንደመሆኑ በወንጀል ከመጠየቅ በሚያመልጡ ወንጀለኞች ግፍ ሰለባ ለሆኑና ለከሳሽ አቃቤ ሕጎች ጠንካራ አጋር ነው ብሏል። እነዚህ ስኬቶች እየተመዘገቡ በመሆኑም አለ ዩናይትድ ስቴትስ የተጠያቂነት የግልጽነትና የዲሞክራሲ መርሆች በተቀረውም የክፍለ ዓለሙ አካባቢዎች እንዲስፋፉ ለመስራት ትተጋለች በማለት የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን ወደ መጠናቀቁ ነው። አጠራጥር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር 21 ብር ከ80 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋው 21 ብር ከ80 ሳንቲም ነው። ለባንኮች ባንኮች የሚገዙበት ደግሞ 22 ከ50 ሳንቲም ነው። አንድ ዩሮ 24 ብር ከ34 ነው። አንድ የእንግሊዝ ፓውንድ 28 ብር ከ15 ሳንቲም ሆኗል። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት ነገ ቅዳሜ እና ከነጎዲያ እሁድ ነሐሴ 7 እና 8 አዲስ አበባ ዝናባማ ትሆናለች። እንዲሁም መላው የሀገሪቱ ክፍሎች ዝናብ እንደሚያገኙ ነው የሚያሳየው ትንበያው። ጎዴ ብቻ ከፊል ደመናማ ይሆናል። በኢትዮጵያ ከፍተኛው ሙቀት የሰመራው የከነገ በስቲያ 40 ሲሆን የዝቅተኛው ደግሞ የባሌ ሮቤ ነገና ከነጎዲያ የሚሆነው ዝቅተኛ 10 ዲግሪ ሴልሽየስ ነው የሚሆነው። ወደ ታሪክ ዛሬን መለስ ብለን የምንቃኝ ከሆነ የዛሬ 26 ዓመት የዳይኖሰረስ የቀድሞ ዝርያ የሆነው ታይራኖሶረስ ሬክስ አጽሞች የተገኙበት ቀን ነው ዛሬ። 65 ሚሊዮን ዓመት ነው ዕድሜው። እንግዲህ ክቡራትና ክቡራን ዝግጅቶቻችን ወደ መጠናቀቁ ናቸው።
ክቡራትና ክቡራን ለዛሬ ምሽት የተሰናዱት ዝግጅቶች በዚሁ መጠናቀቃቸው ነው። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ያስተናገድናችሁ ቆንጂት ታዬና
እኔም ሶሎሞን አባተንን። ደሳለኝ መኮንን ነው ፕሮግራሙን የመራው። ኦድሬስ ሬጅስ ቴክኒሻኑ ነበር። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በሶስት ሰዓት እንገናኛለን። በሰላም እደሩ።
ደህና እደሩ። The voice of